ስሜ መምህር መንግስቱ ገብረአብ ይባላል። የድጓ ቋቋሚ ዝማሬ ወሰት አስተማሪ ነኝ። በነርበት ያርክ ተሰብስባ ማርያም ገዳም ለ16 አመት አስተምራለሁ። ከዚህ በፊትም መቀሌ ለ22 አመት ምርት 10 አመት አስተምራለሁ። በጠቅላላ በማስተማር እድሜ እንግዲህ ለ40 አመታት አስተምራለሁ ማለት ነው። ከነ መማሩ ጭምር ሲቆጠር ወደ እንግዲህ ከ6 አመት ነው ትምህርት ታዚያ ነው የጀመርኩት። ከዚያ ጀምሮ እስካሁን ድረስ እድሜም ትምህርት የምጀምር ተባለ 6 አመት ሆኛል። እድሜም 60 ነው። እንግዲህ ከ60 አመት 6 ሲቀነስ ያው 54 አመት ሙሉ በትምህርት ገበታ ላይ በመማርና በማስተማር በማስመስከር እንዲሁም መምህራን በማፍራት ነው እስካሁን ድረስ ያለሁት።
ጥንታዊቷ
መልካም እንግዲህ አባታችን ወደ ጥያቄያችን በቀጥታ እንገባና ስለ ዛሬ ስለ አብነት ትምህርት ቤቶቻችን ወይም ቤተክርስቲያን በትምህርት ዘርፍ ስለ በረከታቸው አስተዋጽኦ ነው እናነጋግረውና የመጀመሪያ ጥያቄያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርት ዘርፍ ለሀገራችን በዘመናት ያበረከታቸው አስተዋጽኦ ምንድነው? በተለይ በዘመናዊ ትምህርት ከመምጣቱ በፊት የቤተክርስቲያን አስተዋጽኦ በትምህርት ዘርፍ ምን ይመስል ነበር የሚለውን ነው።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ከአክሱም ዘመነ መንግስት ጀምሮ ያለው የቤተክርስቲያናችን መንፈሳዊ ትምህርት በቅኔውም ሆነ በዜማው በመጽሐፉም ሆነ በሁሉም ጉባኤያት መጽሐፍት ብሉያትም መጽሐፍት ሐዲሳትም በዚህ በዜማ በዝማሬ መዋሥዕት መቋቋም ለበረከታቸው አስተዋጽኦ ከፍተኛ ነው። በመጀመሪያ በኢትዮጵያ ታዋቂ የሆነው ቅዱስ ያሬድ ነው እንግዲህ መነሻችን። ለቅኔውም ለዜማውም በዚሁ ብንጀምር ይሻለኛል መስለኛል። 535 ዓመተ ምህረት በአጼ ገብረ መስቀል ዘመነ መንግስት ነው እንግዲህ የተነሳው። ይህ የኢትዮጵያው ሊቅ አክሱም ተማሩ ነው። ከአክሱም ከስድስቱ ባላባቶች ዘር ነው። ከስድስቱ ባላባቶች አንዱ ጀዲሆን ነው። ከጀዲሆን ወይም ጀዲሆን ዘር ሆኖ ከጀዲሆን አጎቱ ጋር እየተማረ መልእክቱ በገለጠለት መሰረት ያው 7 ዓመት ትምህርት ቤት ሲቀመጥ መጨረሻ እግዚአብሔር ፈቃዱ ሆኖ ተገልጾለት በሶስት ወፎች ምክንያት ያው ይህንን አዲስ ነገር አዲስ ምስጢር እንዲያዜምና እንዲያመሰጥር ፈቃዱ ሆኖ ወደ ሰማይ ተመሰጠ ነው የሚለው። ከሰማይ ደግሞ ወደ ምዕራብ ሱራፌል ነው የሚለው። በገድሉ መካናተ ሰማይ ሲል እንግዲህ ሱራፌል ማለት 14 ካህናት ሰማይ ናቸው አስተምሮታል ማለት ነው። ስመንያዱ መጽሐፍትን ተገልጾለታል። ከዜማው በፊት ስመንያዱ መጽሐፍ ሁሉም ተገልጸውለት ስለነበረ ይህንን ዜማም ሲያቀነባብረው ከስመንያዱ መጽሐፍትና ከመጽሐፍት ሊቃውንት ውጭ አይደለም። ራሱ እንግዲህ አንድ የሆነ ቃል ከብሉይ ይነሳና ራሱ እያስፋፋ እያመሰጠረ እየገለጸ የመጣ ሊቅ ነው። ስለዚህ በዜማ ረገድ ከዚህ ዓመተ ምህረት ጀምሮ እስከ ዘመናዊ ትምህርት በጠቅላላ በምልክት ተቀነባብሮ እሱ በስምንት ምልክት ያደራጀውን የዜማ ምልክት የሌሎች ሊቃውንት ደግሞ ከሱ በኋላ የተከተሉ ደግሞ ስራዊ በሚል ምልክት አዘጋጅተው እስካሁን ድረስ ምልክቶቹ ወይም ስራዎቹ ተለይተው ተጽፈው ተማሪውን በዚህ የተጠቀመ እስካሁን ድረስ ቆይቷል። በግራኝ ወራ ምክንያት ለ15 ዓመት ተለያይቶ የጫብር ዜማ፣ የጉንጭር ዜማ፣ የወንጭር ዜማ፣ የቶብሌት ዜማ፣ የቆማ ዜማ እየተባለ የተለያየ ድምጽ ያለው ምልክቱ አንድ ነው፣ ድምጽ የተለያየ ነው። አሁን ያለንበት ግን በኢትዮጵያ ደረጃ የታወቀችው ምስክር ግን አንድ፣ ዜማውም አንድ፣ መጽሐፉም አንድ፣ ዘሩ ቅደም ተከተሉም አንድ የሆነ ወጥ የሆነ መጽሐፍ፣ ወጥ የሆኑ መምህራን የሚወጡበት ቤተልሔም ያለው ነው። እስካሁን ድረስ በዜማ በኩል ያበረከተችው አስተዋጽኦ ወደ ቅኔ ሄድ እንደሆነ ደግሞ በመጀመሪያ ደረጃ ቅዱስ ያሬድም የቅኔ ባለቤት ነው። ጠቅላላ የቅኔ አርዕስት 22 ናቸው፣ የዜማም አርዕስት 22 ናቸው። ዘይዚየ ሲል ዘይዚየ ቅኔ አለ፣ ዘይዚየ ትርጓም አለ። መወድስ ሲል መወድስ ዜማም አለ፣ መወድስ ቅኔም አለ። ቅኔ እንደሆነ ሶስት አይነት ነው። እስካሁን ድረስ ያለው የሚያገለግለው አንዱ ዋሸራ፣ ሁለተኛው ዋድላ፣ ሶስተኛው ጎንጅ ነው የሚለው። ከነዚህ ሶስቱ ጎንጅና ዋሸራ፣ ዋሸራው በጎጃምና በጎንደር መካከል የሚገኝ ነው። ጎንጅም በጎጃም አካባቢ የሚገኝ ነው። ዋድላ ደግሞ በዚህ በላሊበላ አካባቢ የሚገኝ ነው። በእነዚህ ሶስት አይነት ቅኔ ተቀርጾ እስካሁን ድረስ ግዕዝ ፊደል የኛ መሆኑ ፊደል ከኢትዮጵያውያን ብሔር አጋዚ አጋዚ የሚለውም አጋዘ ከሚለው ነፃ ወጣ ከሚለው ነፃ የሚወጣነን። ሁለተኛው ትርጉሙ ደግሞ ግዕዙ ራሱ ወጥ የሆነ ነው፣ ቅጽል የሌለበት ፊደል በመሆኑ የተያያዘ ብዙ ምስጢር ያዘለ ነው ያለውና ይህ ግዕዝ ፊደል ወደ ቅኔ አድጎ ወደ ሰዋሰው አድጎ ከሰዋሰው ወደ ቅኔ አድጎ እንደገና ከጉባኤ ቃና እስከ መወድ እስከ ጣነ ሞገር የሚል ሁለት ቤት ሶስት ቤት አራት ቤት እያለ ያደገ እና በዚያን ዘመን ጠቅላላ ዘመናዊው በሌለበት ዘመን ራሱ ዘመናዊ ሆኖ ለስነ ጽሁፍም ለቤተ መንግስቱም ለቤተ ክርስቲያንም ለሀገራችንም ታሪክ ይኸው እስካሁን ድረስም ቢሆን ዘመናዊም ቢመጣ የአሁኑም የተጻፈው ታሪካችን የኢትዮጵያ ታሪክ በግዕዝ ነው። እንግዲህ በግዕዝ አገብ በግዕዝ ስንል ቅኔ በቅኔ መሰረት በቅኔ ሰዋስውነት ነው። ይህንን ካል በኋላ በመጽሐፍት ረገድ ደግሞ በመጽሐፍት ብልያት ረገድ ደግሞ ያንን ከአረብኛ ወይም ነው የሚለው ታሪካችን ግን ከእብራይስጥ በቀጥታ የተረጎመ ነው የሚበዛው። መጽሐፍት ተርጓሚ፣ መጽሐፍት ብልያት፣ መጽሐፍት አዲሳት፣ መጽሐፍት ሊቃውንትም መጽሐፍት ሊቃውንት አንዱ እነ ሃይማኖተ አበው እነ ፍትሐ ነገሥት እነ መጽሐፍ መነኮሳት ማርያም ይስሐቅ ፍልክስዩስ አረጋዊ መንፈሳዊ የመሰሉ በሙሉ እነዚህ የተተረጎሙት ወደ ግዕዝ ነው። እንግዲህ ግዕዝ ምን ያህል ስፋት እንደነበረው እና ምን ያህል ጥልቀት እንደነበረው በኢትዮጵያ የነበሩ የግዕዝ ባለሙያዎች ደግሞ በጣም የጠለቁ ነበሩ።
አሁን ይሄ ታሪካዊው የቤተክርስቲያናችን የትምህርት ስርዓት ነው። ከዚህ በኋላስ የኢትዮጵያ ቤተክርስቲያን ዘመናዊ ትምህርት ወደ ኢትዮጵያ ሲገባ ያ የነባሩ የቤተክርስቲያን የትምህርት ስርዓት አዲስ ለመጣው ስርዓተ ትምህርት ምንድን ነው ያገለገለው? ጥቅሙ ምንድን ነበረ?
በግዕዝ ትምህርት በሰዋሰው በዜማ ተይዞ የነበረውን ዘመናዊ ትምህርት ሲመጣ ይህ መንፈሳዊ ትምህርት ወይም ግዕዝ ትምህርት በጣም ጠቃሚ ሆኖ ተገኝቷል። ለዚህ ዘመናዊ ትምህርት የመጀመሪያ ቤዝ ነው። አብዛኛው አሁን ከጊዜ በኋላ የቀዘቀዘ መጣ እንጂ ግዕዝ እየተማሩ ነው ወደዚያ የሚገባ የነበረ። በቀጥታ መግባት አልነበረም እስከ ቅርብ ጊዜ ድረስ። ጃንሆይ ዘመን መንግስት እኔ ደርሼበታለሁ። ግዕዝ የተማረ እና በቀጥታ የገባ አንድ አይሆንም። አሁንም ቢሆን ግዕዝ የተማረው በተለይ ቅኔ የተማረ ወደ ዘመናዊ ሲገባና ዝም ብሎ ዘሎ ሲገባ ግዕዝ ሳይማር ዳዊት ሳይደግም ቅኔ ሳያውቅ የገባ አንድ አይሆንም። ሰማይና ምድር ነው። አንደኛ ያ ሰዋሱ በግዕዝ በቅኔ ሰዋሱ ይሁን እንጂ ወደ እንግሊዝኛ ቋንቋ ሲተረጎም ደግሞ በቋንቋ ነው የሚለያየው እንጂ ሰዋሱ ሰዋሱ ግራመር ነው እና በጣም ጠቃሚ ነው። እስካሁን ድረስ ለዘመናዊ ትምህርትም አስተዋጽኦ እያደረገ ከፍተኛ ጥቅም እየሰጠ የመጣ ነው።
ሁሉም ሰው የራሱ ድርሻ ይኖረዋል። እነዚህ ድርሻዎቻችን ምንድን ናቸው?
እንደ እኔ አስተያየት ከሆነ እንግዲህ ማድረግ ያለብን ምንድን ነው? መንግስት የሚመለከተው ነገር አለ። ቋንቋ ነው፣ ብሔራዊ ነው። በብሔራዊነት ደረጃ ነው ማየት ያለብን። ሀብት ነው፣ ምርታችን ነው። አምራቹም የኛ ነው፣ ምርቱም የኛ ነው። ስለዚህ ቅኔውም የኛ ነው። ከግዕዝ ጀምረን ከፊደል ጀምረን ወደ ሰዋሰው ከሰዋሰው ወደ ቅኔ ከቅኔ ደግሞ ወደ ሌላ ምስጢራት ያባዛ ነው። ራሳችን ኢትዮጵያውያንን ማንም ሰው ሳይገባ ማንም ሰው ሳያሸራራ፣ ስለዚህ ይህ እንዴት ብሎ ይመለስ ከተባለ እንዴት ብሎ ይስተካከል ከተባለ ሁሉም ዜጋ ዩኒቨርሲቲ ይመለከተዋል። ቋንቋ ነውና መንግስትም በዚህ በኩል ቢያንስ አንድ እድል ለፈረንሳይኛ ቋንቋ እድል ሲሰጥ ለግዕዝ ቋንቋ እንዴት አይሰጥም? ለእንግሊዝኛ ቋንቋ አድል ሲስተም ለገዛ አይሰጥም። በዚህ ስላደገ ነው ከግዕዝ ከእንግሊዝ ሀገር ቢመጣ ኑሮ የምኮ አንድ ሳብጀክት ይሰጠው ነበር። ይሄ በጣም ይቆረቁረኛል። ፈረንሳይኛ እየተማርን ነው፣ አረብኛ እየተማርን ነው፣ ግዕዝ እየተማርን ነው፣ አማርኛ እየተማርን ነው። እንዴት እሱ እንደ አንድ ሳብጀክት በግድ ሳይሆን በውድ ነው። አሁንም ፈረንሳይኛ የፈለገ ነው የሚማረው እንጂ ያልፈለገ ይማር ማለት ግዕዝ ምን እንደዚያው እድል መስጠት አለበት። ለምን ቋንቋ ነው ብሔራዊ ነው፣ በብሔራዊነቱ ነው ማየት አለብን እንጂ በሃይማኖት አይደለም። አይገናኝም። እኛ ቅዳሴና ወዳሴ ከዚህ አይገርም። ይህ የቅዱስ ያሬድ ዜማም ሆነ ግዕዙ ቅኔው የሀገር ሀብት ነው። ስለዚህ የሀገራችን መሆኑ ማህበራትም የክርስቲያን ማህበራት የሆኑ በሙሉ እርዳታ ድርጅቶች እነ ልማት ኮሚሽን ራሱ ይመለከታቸዋል። በመካከልነት በማዕከላዊነት የሚያስተዳድረው ግን ቤተ ክህነት
ጥንታ